The TK Show. ጤና ይስጥልኝ፣ እንደምን ዋላችሁ። ይህ በTK Accounting and Tax Services በየሳምንቱ ቅዳሜ በ1100 AM ሞገድ የአየር ስርጭት ወይም www.tktaxes.com የሚተላለፍ ሳምንታዊው የTK Show ነው። የTK Show ሁል ጊዜ ቅዳሜ ከ1 እስከ 2 PM ከሰዓት በኋላ የሚቀርብ ሲሆን አላማው በየጊዜው የሚያጋጥሙን የታክስ ነክ ጉዳዮች ለማብራራት በአሜሪካ ላለን ኢትዮጵያውያን ከኑሯችን ጋር የተያያዙና ለናውቃቸው የሚገቡንን ገንዘብ ነክ የሆኑ ወቅታዊ ኢንፎርሜሽን ለማሳወቅና ለማብራራት ሲሆን በተጨማሪም ከአድማጮች የሚቀርቡልን ጥያቄዎች የውይይት መስመር ፈጥረን ለመወያየት የሚተላለፍ ትምህርታዊ ስርጭት ወይም አገልግሎት ነው። አድማጮቻችን እንደምን ዋላችሁ። ተካ ከለለ ሳህሉ ነኝ። በዛሬ ፕሮግራማችን በመጀመሪያ እዚህ አሜሪካ ውስጥ ስትሪት የመንገድ ቁጥር እንዴት ተጀመረ? መቼ ተጀመረ? ማን ነው እንዲደረግ ሲያረጋው? ምን ጥቅም አለው የሚለውን እነግራችኋለሁ። ለነገሩ ባለፈው ሳምንትም እንደነገርኳችሁ እንዳትገረሙ፣ በቴድሮስ ጊዜ ነው ተጀመረው። በቴድሮስ ጊዜ ተጀምሮ እስካሁን እየሰራ ነው። ጥቅሙም እንደሆነ ነግራችኋለሁ። እንዲሁም ደግሞ በአትላንታ ወይም በሌሎች ከተማዎች ስትሪቶች የስትሪት ስም እንዴት ነው የሚመሰረተው? ምን ነገር አለው ውስጡ? አንዳንዱ በምክንያት ናቸው፣ አንዳንዱ በከተማ ስም ነው የሚለዩት፣ አንዳንዱ ዞን የሚያሳዩት፣ አንዳንዱ አገናኝ ናቸው። ስለሱ እገልጽላችኋለሁ። ከዚያ በመቀጠል በሁለተኛው ዙር ስለ ዲስአቢሊቲ እንደገና ባለፈው ሁለት ሳምንት የጀመርኩትን እነግራችኋለሁ ማለት ነው። ምናልባት ጊዜ ካለን እዚህ አካባቢያችን እዚህ ጆርጂያ ውስጥ በሌሰን አንድ ሰዓት 30 ደቂቃ 40 ደቂቃ ሄዳችሁ ልታዩቸው የሚገቡ አንዳንድ ነገሮች አሉ። እነሱን እነግራችኋለሁ። ካልሆነ ለመጣው ሳምንት ይሆናል ማለት ነው። እንዲሁም ደግሞ በኢስት ኮስት፣ ሚድዌስት፣ ዌስት ያሉ አንዳንድ ሊታዩ የሚገባቸው ከተማዎችን ደግሞ እነግራችኋለሁ። ግን ትንሽ እንደ ሜቢ በሁለተኛው ሳምንት ይሆናል ማለት ነው። ይህ ፕሮግራማችን የትምህርት ስለሆነ ፓርቲሲፔት ስታደርጉ ብቻ ነው ብዙ የምንማረው። ስለዚህ አንዳንድ ነገር ጥያቄ ወይም አስተያየት ካላችሁ ጭን ቁጥር መያዝ ይኖርባችኋል። 404-603-8777 404-603-8777 ትደውሉላላችሁ። በቲኬ ሸው ሁልጊዜ ነው የምነግራችሁ የታይም እጥረት የለንም። ምክንያቱም እንዲገባን እንድንረዳው ብቻ ነው ማወቅ ያለብን እንጂ ዛሬ ካላለቀ ለመጣው ሳምንት ያልቃል፣ ለመጣው ሳምንት ካላለቀ ይቀጥላል። ለነሩ ለሚቀጥሉት 3 ወይም ደሞ 2 ወራት ደሞ ምን ያህል ምን አርስ እንደምናገርም እነግራችኋለሁ። በፕሮግራማችን ማን እንደተለመደው ደሞ የተለያዩ ሙዚቃዎች አሰማለሁ። እቺ ዘፈን ለኢትዮጵያውያን አዲስ አይደለችም፣ የሱዳን ዘፈን ናት። ብዙዎቻችን ሰምተናታል በህፃነታችን ካደግንም በኋላ። እቺ ዘፈን ደሞ ልዩ የሚያረጋት የሚዘፍናትም ኢትዮጵያዊ ነው። ኦርኬስትራውም ኢትዮጵያ ኦርኬስትራ ነው። ደናሾቹም እንደ ሱዳን ሆነው የሚሰሩት ኢትዮጵያኖች ናቸው። እናሰማት። ምናልባት ሳፊ ካለ ትርጉሟን ሁሉ ሊነግረን ይችላል። ብዙ ትርጉም ነው ያላት። እሺ እንስማት። እንግዲህ አትመን አማኒ ነፍሲ ወጉ ባይ ውያማ ውያ እሺ ትሮብላ ነው ያቆመችው የሱዳን ዘፈን ነበረች እቺ ዘፈን የማውቅ የለም አይመስለኝም ትርጉሟም በጣም ጥሩ ነው ስለ 16 አመቷ ኮረዳ ነው የሚዘፈነው ሌላው ግን ብዙ ነገር ስላለው ትርጉሙ ምናልባት አረብኛ በደንብ ታውቁ እኔ ትንሽ እናገራለሁ መናገሩ ግን ከኔ በላይ የበለጣችሁ ሳላችሁ ልትገልጹልን ይችላላችሁ አስፈላጊ ከሆነ ማለት ነው። እንግዲህ በዛሬ ፕሮግራም መግቢያው ላይ እንደጀመርኳል እንደነገርኳችሁ ስትሪት ነምበርስ የመንገዶች የቤት ቁጥር ብዙ ጠቃሚነት ነው ያለው። አንደኛ ቤቱ ስንፈልጋን ወለም መቀጠታ ለማግኘት እንችላለን። ሁለተኛ እያንዳንዱ ሰው ደግሞ ችግር በሚያጋጥመው ጊዜ የአምቡላንስ መኪና ፖሊስ ወይም ሌላም ቢሆን በፈጠነ ሁኔታ ይቀርባሉ ማለት ነው። ይህ አሰራር አሁን እንደምናየው አልተጀመረም። ሲጀመር በትንሽ ነው የተጀመረው። የተጀመረውም ሺካጎ ነው። ሺካጎ ወደ በ1860 ገደማ የተደረሰ ነው ብያችኋለሁ። አንዳንድ ሰዎች ቤታቸው ስማቸው ይጽፉ ነበር። አንዳንዱ ደግሞ የራሳቸው የሆነ ቁጥርም ይጽፉ ነበር። ግን ከተማው ትንሽ እያደገ በመጣ ቁጥር የቁጥሮች አስፈላጊነት በጣም ይታይ ነበር። ስለዚህ ከዚያን ጊዜ በፊት ልክ እንደኛ ሀገር ደብዳቤ በሚላክበት ጊዜ ፖስታ ቤት ይሄድና ሊስት ይወጣል። እዚያው የገለገለኝ ብለህ ፖስታ ቤቱ ይሰጥህ ነበር ማለት ነው። ትንሽ ስለነበር እዚያን ጊዜ ይቻላል። አሁን ግን ህዝቡ እየበዛ ስለሄደ እንደዚህ ለማድረግ በጣም ይከብዳል። ስለዚህ ፖስታ ቤቱ ምንድን ነው ያደረገው? ቤታችሁ አድራሻ ብታረጉ፣ ቤታችሁ ቁጥር ብታስቀምጡበት እኛ ጋር መጣችሁ ፖስታ እንደመውሰድ ፈንታ እኛ ራሳችን እናንተ ቤት ሄደን ፖስታውን ሰጣችኋለሁ ነው የተባለው። What a thought! Immediately ይሄ ነገር ፖስታ ቤት ፕሮሚስ እንዳደረገ ህዝቡ ስትሪት ቁጥር ማስቀመጥ ነበረበት። ግን ምን ለማስቀመጥ እንደሚችሉ እንዴት ቁጥሩ እንዴት እንደሆነ ሊገባቸው አይችልም። ስለዚህ ሲቲው ራሱ በአንድ በኩል ብቻ ቁጥር መስጠት ጀመረና እየተስፋፋ ሄደ። ከዚያ በኋላ ፖስታ በየቤታቸው ስለሚያገኙ ያለ ሌሎችም ስቴቶች ይህን ነገር በመውሰድ ይሁና አሁን ባለበት ደረጃ ደርሷል። ይሄ ለኛ ለኢትዮጵያውያን የሚያስተምረን ትልቅ ትምህርት አለ። ይሄ ትምህርት እዚህም ያለን አገርም ያሉ ኢትዮጵያውያን ሊገነዘቡት የሚገባ ትልቅ አስተዋጽኦ ያለው እውቀት ነው። በእኛ አገር መንግስት ሲገለበጥ ጠቅላላ ስርዓቱ ነው የሚገረሰሰው። የኃይለ ሥላሴ መንግስት ሲወርቅ የደር መንግስት ሲመጣ ኤቭሪቲንግ ነው የቀየረው። እንዲሁም የወያኔ መንግስትም ሲገባ እንደሱ ነው ያደረገው። ስርዓት መገርሰስ የለበትም። ጥሩ ነገሮች ከሆኑ የጠላታችንም ይሁን የወዳጃችንም ይሁን ተያይዞ መሄድ ይኖርበታል። አዲሱ ትውልድ የሚመጣው መንግስት ግዳጁ ምንድን ነው? ማሳመር ብቻ ነው፣ ማስተካከል ብቻ ነው። መጥፎ የሆነውን ይቀይራል፣ ጥሩ የሆነውን ደግሞ ፕሪዘርቭ አድርጎ መሄድ አለበት። ስለዚህ ባለፉት 40 ዓመታት ሶስት መንግስት ስለመጣ በሶስት መንግስት ብዙ የመዋሃድ ነገር ስለነበር አዲስ ስርዓት እያደረግን ሁልጊዜ እንደ አዲስ እንሆናለን ማለት ነው። ይሄ የስትሪት አድሬስ እንደ ነበረው የሺካጎ ሳይሆን እየተሻሻለ መጥቷል። ሹር አስተሳሰቡ ግን ከዚያ ተያይዞ የመጣ ነው። ለዚህ ነው እዚህ ስርዓቱ ይቀጥላል፣ እኛ ሀገር ግን ስርዓቱ ያከትማል። ምክንያቱም ህዝብ ስለሚቀጥል ኑሮውን ስለሚያካሂድ እንደ አዲስ መማር የለበትም። ቢካውዝ አዲስ በሚሆንበት ጊዜ ገና ደግሞ 20-30 ዓመት እንደገና ሊፈጅብን ነዋ። ሰው በታክስ ህጋቸውም እንደሱ ነው። የታክስ ህጉ አሁን መጀመሪያ እንደነበረው አልነበረም። ኮንሴፕቱ አሳሰብ ግን በደንብ የተያያዘ ነው። IRS የሚለው ቃል ራሱ ሁለቴ ነው ስሙ የተቀየረው። ድሮ ሌላ ነበር IRS ተቀየረ። ስንት አመቱ ነው አሁን? ስሙ የተቀየረውም ሁኔታው ያሻሽላል ተብሎ ነው እንጂ መጀመሪያ የነበረውን ታክስ ተቃውሞ አይደለም። እዚህ አሁን የሰላሳ አመት ታክስ ሪተርን ስታዩ ይመሳሰላሉ፣ ልዩነት ግን አላቸው። ልዩነታቸው ግን ምንድን ነው? እርማት ብቻ እየተደረገ ስለመጣ ነው። በኤርንድ ኢንካም ክሬዲት ከ1884 ጀምሮ እስካሁን እየተቀየረ መጣው። ቤተሰብ የሚለው ቃል፣ ልጅ የሚለው ቃል፣ ዲፔንደንት የሚለው ቃል ዲፋይንድ እየሆነ ነው መጣው። ማን ያገኛል ማን አያገኝም ዲፋይንድ እየሆነ መጣ። አሳመሩት እንጂ ጨርሰው አልገረሰሱትም። የሂስትሪቱ ትልቅ እድገት የሚያደረገው ዚፕ ኮድ ከመጣ በኋላ። ዚፕ ኮድ ደግሞ በጣም ናረው አደረገው እንጂ የድሮው ስርዓት እንደያዘ ነው የሄደው። እርግጥ ብዙ ውጣ ውረድ ነበረው፣ ምክንያቱም ይሄ የስትሪት አሳየም ሲቪል ዋር በነበረበት ጊዜ ነው። ሲቪል ዋሩ ጦርነት ስለነበረ ሳውዘርኖች አንቀበልም ይሉ ነበር፣ ኖርዘርኖች መቀበል አለባቸው ይል ነበር። ግን ስቲል ከጦርነቱም በኋላ ሁሉም ተቀብለው እያካሄዱ ነው። ትልቅ ትምህርት ከዚህ እንወስዳለን ማለት ነው። ስለ ስትሪቱ እዚህ ጋር ጋፕ ላድርገውና ስትሪቶች ብዙ ስም ነው ያለው። ስሞቹ ግን አመጣጣቸው ከታሪክ ጋር የተያዙ ናቸው፣ እንዲሁም በሌሎች ምክንያቶች ዝም ብሎ የሚቀመጡ አይደሉም። ለምሳሌ እዚህ ሀገር የምንኖር እዚህ አትላንታ የምንኖር ፒትሪ የሚለው ቃል ወደ 80 የሚሆኑ ነገሮች አሉ። ስትሪት እንኳን ራሱ ወደ 10 ምናምን ያለው ፒትሪ። ለነገሩ ፒትሪ የተባለበት ምክንያት በድሮ ጊዜ ዳውንታውን ፒትሪ ላይ ፒትሪ የሚባል ቅጠል ነበር፣ በሱ ነው የተሰየመው። አሁን እንዲያውም ሰዎች ይቀልሉ ይላሉ፣ ዲስ ኢዝ ሲቲ ዊዝ ፒትሪ ባት ኖ ፒትሪ ይሏታል። ቢኮዝ ቅጠሉ አሁን የለም፣ ፒትሪ የሚባለው ቅጠል ማለት ነው። ናው ከዳውንታውን እንጀምርና መጀመሪያ ዳውንታውን ምላት አባት 5 ማይልስ ሬዲየስ ያላት ከተማ ናት። አትላንታ በአትላንታነቷ 600 ሺህ ህዝብ ብቻ ነው ያላት፣ ልክ እንደ ቦስተን ናት፣ ልክ እንደ ሌሎች ከተሞች ናቸው። ሜትሮ ብቻ ነው ወደ 5 ሚሊዮን የገባው። ስለዚህ እቺ አትላንታ የምንላት ከተማ ፒትሪ ስትሪት ነው የሚያካሄዳል። ፒትሪ ስትሪት ይባላል። ይሄኛውም ከዳውንታውን ዊች ኢዝ ከሲቲ ኦፍ አትላንታ ጀምሮ እስከ ሚድታውን ድረስ ፒትሪ ተብሎ ይሄዳል። ሚድታውን ከገባን በኋላ ፒትሪ ሮድ ትባላለች። ቺ ፒትሪ ሮድ ደግሞ ከአትላንታ ፕሮፐር የሚያልቅባት ማለት ነው። ዊች ኢዝ ሚድታውን ሁለቱ ፒትሪ እና ዌስተን ፒትሪ የሚገናኙባት ነው የምታልቀው። ባይ ደ ወይ እሷ ራሷ ፔሪሽን ፖይንት እንላታለን። ባይ ደ ወይ በከተማው ህዝብ አነጋገር ማለት ነው። ፔሪሽን ፖይንት ላይ ከደረሱ በኋላ ሮድ ይሆናሉ። ሮድ ከሆኑ በኋላ ባኬድ ታልፋለች። ሶ ከዳውንታውን ፕሮፐር ካለፈች በኋላ ፒትሪ ሮድ ትሆናለች። ከዚያ በኋላ ወደ ሰበርብ ወደ ከተማ ስትገባ ደግሞ ፒትሪ ኢንዱስትሪያል ቡልቫርድ ትባላለች። ስለዚህ ስትሪት ከሮድ ከቡልቫርድ አንደኛ ባውንደሪያቸውን ይዘው ነው የሚሰየሙት ያሉ። ስለዚህ መቀያየሩ ራሱ ለአሰራር እንደሚመች ተደርጎ ነው። ለነገሩ ፒትሪ ኢዝ ዋን ኦፍ ዘ ሎንገስት ስትሪትስ ኢን ዘ ዩናይትድ ስቴትስ። ጆፐርዲ ላይ እንዲያውም አንድ 5-6 ዓመት ላይ ቀርባ ነበረ። መልሷ ፒትሪ ናት። ቢኮዝ ከዚህ አንስተህ እስከ ፒትሪ ኢንዱስትሪያል ቡልቫርድ ሲያል ስንሄድ እስከ ቢፎርድ ጆርጂያ ነው የምትገባው። ስለዚህ አንዳንዴ ስትሪቱ ረዱ ከቡልቫርዱ ይለያል። ሌላው ደግሞ ከዞን ጋራ ዞን የምንለው ምንድን ነው? የፖሊስ የአሰራር ጉዳይ ነው። እሱንም ትንሽ እንትን ላድርግና ሌላ ዘፈን ላዘፋና ተመልሼ እመጣለሁ። ች ዘፈን በጣም ጥሩ ናት፣ ከጥሮታ ጋር ደግሞ የምትሄድ ናት። እሺ እንሰማታለን። ማህሙድ አህመድ እና ጎሳ የሚዘፍኗት ዘፈኖች ናቸው። እሺ ጥሩ ዘፈን ነበረች። ለነገሮች ዘፈን ሲሰማ ጥሮታ ነው የሚታየው። አሁን ማሙድ ወደ 73 74 ዓመቱ ነው። ሸምግሏል፣ ሊዘፍን ይችላል። ግን እያስረከበ ነው ለአዲስ ትውልድ ማለት ነው። ዋው! የኢትዮጵያ ፖለቲሻኖች ለመሆኑ ማስረከብ የሚባል ይታወቃል? 45 50 ዓመት ሙሉ ሲናገሩ የነበሩ ሰዎች ናቸው እኮ አሁን የሚለፈልፉ ያሉ ውጭም ይሆኑ ውስጥ። ለመቼ ነው ለአዲስ ትውልድ የምናደርገው? ጥሮታ የሚወጣው አንዳንዴ ሰራተኛ ሳይሆን ሰልፍ ኢምፕሎይድ የሚወጣል እኮ። እች ለመከራከር አላመጣኋትም፣ ነገሩ ግን ጥሮታን እናስታውሳት። አንዳንዴ ለአዲሱ ትውልድ ማስረከብ ግዳጃችንም እንዳለ ነው የምነግራችኋለሁ። እሺ ትነ እንትኑ ስለ ስትሪቱ ልቀጥልና ሌላው ደግሞ የስትሪት አሰያየም ከፖሊስ ጋር የተያያዘ ነው። ለምሳሌ ዳውንታውን አትላንታ ጆርጅ ስቴት አጠገብ፣ ጆርጅ ስቴት ዩኒቨርሲቲ ወይም ጆርጅ ስቴት ቢልዲንግ አጠገብ ዲኬተር ስትሪት የሚባል አለ። ይሄ ዲኬተር ስትሪት ከዳውንታውን ይጀመርና እስከ ሞርላንድ አቬኑ አንዳንዶቻችሁ ላታውቁ ይችላላችሁ፣ እዚህ አትላንታ ምትኖሩ ግን ታውቁታላችሁ፣ ይሄዳል። ከዚያ በኋላ ዲካብ አቬኑ ነው የሚሆነው። ከዚያ በኋላ ይሄድና ዲካብ ካውንቲ ሲያልቅ ደግሞ ካሌጅ ሳያልቅ ካሌጅ አቨን ይሆናል። ካሌጅ አቨኑ አግነስ ስኳት ስካት ዩኒቨርሲቲ የሴቶች ዩኒቨርሲቲ ረጅም ዓመት ያደረገ ዩኒቨርሲቲ ነው። ሲደርስ ካሌጅ አቬኑ ይሆናል። ከዚያ ይቀጥልና ካሌጅ አቬኑ በጣም ረጅም አይደለችም፣ ፊው ማይልስ ናት። ወደ ካቪንግተን ሃይዌይ ይቀየራል። ካቪንግተን ሃይዌይ የተባለበት ምክንያት ሲቲ ኦፍ ካቪንግተን ስለሚገባ ነው። ሲቲ ኦፍ ካቪንግተን ከአትላንታ ወደ 40 ማይል ገደማ ትሄዳለች ማለት ነው። ሶ ይሄ የስትሪት አሰያየም ጉዳይ አንደኛ አደጋ፣ ግድያ ወይም ሌላ ነገር ዲኬተር ስትሪት ላይ ከመጣ የሲቲ ኦፍ አትላንታ ፖሊስ ነው የሚመጣው። ቻው ቁጥር ነግራቸው 2220 ዲኬተር ስትሪት ካለ አውቶማቲካሊ የሲቲ ኦፍ አትላንታ ፖሊስ ይመጣል። ዲኬተር ስትሪት ወደ ታች ስትወርድ ወደ ሞርላንድ አቬኑ ስትገባ ዴካብ አቬኑ ትባላለች። ኤኒ አደጋ፣ ኤኒ ግድያ፣ ኤኒ ነገር ቢፈጠር 2520 ዴካብ አቬኑ ከተባለ የዴካብ አቬኑ ፖሊስ የዴካብ ካውንቲ ፖሊስ ይመጣል። ከዚያ በኋላ ዲካብ አቬኑ ትቀጥልና ወደ ታች ዲኬተር ዳውንታውን ዲኬተር አጠገብ ስትገባ አግነስ ስካት ዩኒቨርሲቲ ስትገባ አግነስ ስካት ካሌጅ አቬኑ ነው የምትባለው። እዚያ ደግሞ አደጋ ከመጣ ሞስት ኦፍ ዘ ታይም የዲካብ ካውንቲ ፖሊስ ሳይሆን የሚመጣው የአግነስ ስካት ካሌጅ ፖሊሶች ናቸው የሚመጡ። ሰው ስሙን በመጥራት ለመጀመሪያ ጊዜ የሚመጣው ማን እንደሆነ እየነገረን ነው። ኮንፊዥን አይፈጥርም ማለት ነው። ከዚያ ኋላ ዩኒቨርሲቲ አግነስ ካት ካሌጅ ፖሊሶች ስለሆኑ ረጅም አትሄድም። ቴክኒካሊ ኦልሞስት ላይክ ማይል ኢን ሳምቲንግ ናት፣ ሜይ ቢ ቱ ማይልስ። ከዚያ ካቪንግተን ሃይዌይ ነው የምትባለው። ካቪንግተን ሃይዌይ ከሄደች ደግሞ ብዙ ካውንቲዎች ናቸው በስትሪቱ ካውንቲ ትገባለች ማለት ነው። ሶ ስትሪቶቹ አንዳንዴ የተሰየሙት ተጠያቂነቱ ማን እንደሆነ ለማሳየት የተደረጉ ናቸው። ስለዚህ ከአንድ ቦታ ወደ አንድ ቦታ ስንሄድ በሚቀየርበት ጊዜ ለምክንያት መሆኑን ማወቅ ይኖርብናል ማለት ነው። ሌላው የስትሪት ስም ሁለት ከተማዎችን የሚያገናኝ ስም ነው። ሁለት ከተማዎች ማለት ነው፣ ሁለት ሲቲ ማለት ነው። ሁለት ሲቲ ለነገሩ ሞስት ኦፍ ዘ ታይም ሲቲ የሚባለው የራሷ ፖሊስ መኖር አለባት፣ አንድ ደግሞ ፖስት ኦፊስ መኖር አለበት። ሁለቱ ከሌሉ ሲቲ አትባልም። ስለዚህ እነዚህ ሲቲዎች የራሳቸው ፖሊስ እና የራሳቸው ፖስት ኦፊስ ያላቸው ማለት ነው። ና እነዚህ ኮኔክተርስ የምላቸው ለምሳሌ ሻምብሊ ታከር የሚባላለን 85 ኖርት ስትሄዱ ሲቲ ኦፍ ሻምብሊ እና ሲቲ ኦፍ ታከር ስለሚያገናኘው ሻምብሊ ታከር የተባለው እንዲሁም ደግሞ Gwinnett County. Norcross Tucker የሚባላለን ይሄም ራሱ the city of Norcross እና the city of Tucker ስለሚያገናኝ ነው። ስለዚህ ሶስት ሃይፈን እንላቸዋለን። ሃይፈን መሃሉ ላይ አለ የከተማው ስም ያረጋግና ሃይፈን እንደገና ስም ያረጋል ሁለት ከተሞች ስለሚያገናኙ ነው። ስለዚህ እነዚህ ሁለቱን ከተሞች የሚያገናኙ በቀጥታ ለማገኘት እንችላለን ማለት ነው። ለመሄድ እንችላለን ማለት ነው። ሌላው እንዳልኳችሁ የሃይዌይ የሚል ስም ካለው ስለ ሃይዌይ እንግዲህ ገልጨዋለሁ ግን ትንሽ እንደገና እንትን አድርገውና የስቴት ሃይዌይም ኦልሞስት አለ በስትሪቶች ነው። ስለዚህ አንዳንዱ ደግሞ የሚገቡበት የሚጨርሱበት ከተማ ነው የሚያሳየው። ለምሳሌ ቢፈርድ ሃይዌይ የሚባል አለ። ቢፈርድ ሃይዌይ በቀጥታ ብትነዱ ክሎዝ ቱ አባውት 35 ማይል ይሆናል ቢፈርድ ከተማ ነው የምትገባው። ከአና ቀን ሳትጠመዘዙ ማለት ነው። ቢፈርድ ሃይዌይ ግን ብዙ ከተማዎች እያቋረጠች ነው የምትሄደው። መጨረሻዋ ግን ቢፈርድ ከተማ ይሆናል። ሌላው ሎረንስቪል ሃይዌይ የሚባላለን። ይህም ደግሞ ሎረንስቪል ሃይዌይ ከኦልሞስት ከአትላንታ ነው የሚጀምረው። ዲካፕ ካውንቲ ይጀምራል። በቀጥታ የሚያልቀው ሲቲ ኦፍ ሎረንስቪል ጎኔት ካውንቲ ነው። ስለዚህ ስሙ ተነስቶ ሃይዌይ የሚል ካለው የሚያልቀው እዚያው ከተማ መሆኑ ነው። ካቪንግተን ሃይዌይ ብያቸዋለሁ ለምሳሌ which is ከዳውንታውን የምትጀምረው ስትሪት ያቺ ዲካፕ ስትሪት Decatur Street, because you have a Decab Avenue, because you have a Agnes Scott, because you have a Covington Highway, Covington Highway, train station, the city of Covington, about 30 miles to go. So this is the Arat Ainet Simoch in the Lunum Yasayo, and then you have the Katamon Boundary Layal, and then you have the City of Administration Layal, and then you have ሁለት ከተሞች የሚያገናኙ ናቸው። አንደኛው ደግሞ የት እንደሚያልቅ ያሳየናል ማለት ነው። እስቲ እንግዲህ ወደ ዲስኤቢሊቲ ከመግባት በፊት ደግሞ ዘመናዊ ሆነችውን እቺ የሰላማዊት ነጋ ጥሩ ዘፈናት ኢትዮጵያን በጣም ታስታውሳለች። እናቷን ነው የምታስታውሰው። እንስማት። ተበነበረች አገሯን በማስተዋወስ አገሬን አፈቀኝ ነው የምትለው እናቴ ማለት አለብኝ ነው የምትለው ላንዳንዶቻችን እንደኔ 40 አመታችን ነው ቆጣን በ40 አመት ውስጥ 3 ሳምንት ብቻ ነው ኢትዮጵያ ላይ ያየው ስለዚህ ትዝ ይለናል ማለት ትላለች ስለዚህ ነው ወደ ዘፈኗን ሲየትናት ምዘፍናት እዚ አሜሪካ ነው የሚዘፈነው እሺ ባለፈው ሳምንት እንደነገርኳችሁ የጥሮታ ሁለት ጊዜ ነግራችኋለሁ አንዳንዶቻችን በተለያዩ ምክንያቶች ጥሮታ ለጥሮታ ያከማቸነው ገንዘብ ላይኖረን ይችላል። ለነገሩ በጥሮታ እዚህ የሚያኖርም ብዙ እኮ አይገኝም። ለምሳሌ ጥቂቶቹ በ80ዎች መጥተው 20 አመት 23 አመት የሰሩ ሚኒማም ወጅ አግኝተው ወደ 8 ብር 9 ብር አሁን የሚያገኙ ጥሮታ ያወጡ በ300 እስከ 600 ነው የሚያገኙ 600 700 በአሜሪካ ኑሮ በወር ብዙ አይደለም አንዳንዱ በሚኒማም ወን ጀምረው 50 60 ሺህ የገቡ 1 ሺህ ከመናምን ጥሮታ ሊያገኙ ይችላሉ እሱም ይሄን ያህል አይደለም በጣም ኦፍ ኮርስ ትርጉም ያለው ገንዘብም ገቢ ሊሆን ወደ ኢትዮጵያ ብንሄድ ግን በጣም ብዙ ነው። ባለፈው ሁለት ሳምንታት ስለ ጥሮታ ስናገር የጥሮታ ገንዘብ ከሌላችሁ አንዳንድ የሚደረጉ ነገሮች እንዳሉ ነው። ለነገሩ አሁን ብዙዎቹ ኢቭን ፕሮፌሽናል የሆኑም ጥሮታ ከወጡ በኋላ ይሰራሉ። በተለይ ከእግዚአብሔር ጋር ጤንነታችን በጣም ጥሩ ከሆነ አንዳንዱ እስከ 70 አመታቸው እየሰሩ ናቸው አንዳንዱ የገንዘብ ፍላጎት ሳይሆን ቁጭ ብሎ መቀመጡም ራሱ ይሰለቻቸዋል ብዙዎች አሁን ፕሮፌሽናል ይሆኑ ቁጭ ማለቱ ሰልቸኛል እነታቸው ነው ደግሞ ግን ከሌለን ልናረጋቸው የሚገባ ነገሮች next week ለነግራችሁ ነው በደም ተከታተሉ አንዱ ከመነግራችሁ በእጅ የምትሰሩት ብዙ አይነት ትምህርት የማያስፈልገው ሽማግሌ መሆናችሁ ልትሰሩት የምትችሉ ልታሰሩም የምትችሉ ብዙ ነገሮች ነግራችኋለሁ እዚህ ጆርጂያ ብቻ ያልኳችሁ ነው ከ200 በላይ ዩኒቨርሲቲና ካሌጆች አሉን ግምታው ያደረም ነግራችሁ ያለው የሁሉም አድራሻና ቁጥር አለኝ እኔ ዳቼ ከ200 በላይ ያልኳችሁ ነው 200 በላይ በጣም ብዙ ነው ወደ 230 ይገባል እነዚህ ዩኒቨርሲቲ እና ካሌጆች የአንድ ሳምንት ትሬኒንግ የሁለት ሳምንት ትሬኒንግ የአንድ ወር ትሬኒንግ የአንድ አመት ትሬኒንግ የሁለት አይነት ትሬኒንግ በተለያዩ ሁኔታዎች ከኪሳችን ገንዘብ ማናወጣበት የትሬኒንግ እድል አለ። ብዙዎቹ ነግራችኋለሁ ለመጣው ሳምንት ማለት ነው። ስክሪፕቶ ይዛችሁ ትጠብቁኛላችሁ ማለት ነው። ምክንያቱም እነዚህ አሁን ቁጭ ብለን ሳንጠቀምባቸው የሚሄዱ ያሉ እድሎች ናቸው። በአሁኑ ጊዜ እድል ያለ እድል ተጠቅሞ ትሬኒንግ የማይወስድ ገንዘብ እኮ ነው የሚጥለው ያለ። ለአንድ ሳምንት ትሬኒንግ ምን ይጎዳል? የአንድ ሳምንት ትሬን አርገው ግን ጥሩ ሁኔታ ከያዙት አንዳንዱ 50 እና 70 ሺህ ነው የሚያገኝ። አቃለው ደግሞ የሚያገኝ ሪያል ሰዎች ናቸው፣ ፌክ አይደለም። አንዳንዱ የሶስት ወር ትሬኒንግ አርገው በ40 ሺህ በ50 ሺህ በ70 ሺህ የሚቀጠሩ አቃለው ሰዎች ያርጓቸው። እድሉ አለ። እድሉ መኖሩን ግን ስለማናውቅ ወደ አንድ ቦታ ከሄደ ህዝባችን እሷን ይከተልና ይሄዳል። አንድ ነገር ከተጀመረች እሷ እድል ግን በጣም ብዙ ነው ያለው። ይሄ እድል ልናውቅ የምንችለው ግን አንጎላችን ትንሽ ከፈት ስናደርገው፣ ትንሽ ለመማር ለማደግ ስንሞክር ነው። ፓራሹት ሲከፈት ብቻ ነው ይሰራል ይባላል። ምክንያቱም ከተዘጋ አይንሳፈፍ። ስለዚህ እኛም ራሳችን ከፈት እናደርገውና ሌሎች እድሎች መኖራቸውን ሌሎ ስራም ልንሰራ የምንችል ቮለንቲር መሆን አለብን። አንድ የተወሰነ ስራ አይደለም ያሉ በጣም ብዙ ናቸው። አንዳንዴ ይመጡና ተካ ምን ብሰራ ነው ጥሩ ነገር የማገኘው ይላሉ። ምን መስራት እንዳለብህ ያንተን ፊልድ እና ያንተን ኢንትረስት ያንተን ፓሽን ከተነጋገር በኋላ እኮ ነው። ሌላው ደግሞ ያሉትንስ እንዴት ልናውቅ የሚችላለን የሚል ጥያቄ ደግሞ መጠየቅ ይኖርብናል። እሱም ሰፋ አድርጌ ገልጽላችኋለሁ። ከዚያ እሱን ከጨረስን በኋላ ደግሞ እነዚህ የመረጥናቸው ፊልዶች ስራ ላይ እንዴት ይውላሉ፣ ቢዝነስን ለማቋቋም እንችላለን። እሱ አዎ እንችላለን። እድሉ ሞልቷል። አንዱ ፊልድ የምነግራችሁ ኔክስት ዊክ 120 የሚሆኑ ጥያቄዎች በማጥናት የምናገኘው ሰርቲፊኬት አለ። ታርሲ 120ዎቹ አጥናት ትባላለህ፣ ታጠናለህ። እሱ በሳምንትም ጨርሰው በወርም ጨርሰው ዩ ጋት ቢዝነስ ኢን ዴር እድል አለ። ስለሱ በሙሉ ነግራችኋለሁ። አሁን ግን የምናገረው ከጥሮታ ጋር የተያያዘ ዲስአቢሊቲ ነው። ይሄ ኤ ሊትል ቢት ዲቴይልድ ነው። ብዙውን ጊዜ ትክክለኛ መልስ የለውም። ዲስአቢሊቲ የምንለው ለሶሻል ሴኪሪቲ ዴፊኒሽን ማለት ነው። በአካላችን ላይ ጉዳት ደርሶ ከስራ ከአንድ ዓመት በላይ የሚያቋርጠን በሽታ ከሆነ ዲስአቢሊቲ ክሌም ለማድረግ እንችላለን። ሰው ሚኒማሙ ከስራ ያጓድለን አንድ ዓመት ወይም ደግሞ እስከ እድሜያችን ማለፊያ እስከ ሞታችን ድረስ የሚያደርስ ጉዳት መሆን አለበት። ሶ የዲስኤቢሊቲ ዴፊኒሽን እሱ ነው። አንዳንዴ ጉዳቱ ለእኛ ሊገባን ይችላል፣ ለዶክተሮቹ ግን ላይገባቸው ይችላል። ስለዚህ ይሄ ዲስኤቢሊቲ የሚባለው እኔ ጉዳት አለኝ ማለት ሳይሆን ብዙ ማስረጃዎች የተያያዘ ነው። ማስረጃው የሚያያዘው በፕራይቬት ዶክተሮች ብቻ ሳይሆን ፕራይቬት ዶክተሮቹ ባደረጉት ሪኮመንዴሽን ወደ መንግስት ዶክተር እንሄድና የመንግስቱ ዶክተር የመንግስቱ የሕክምና ክፍል ሲያጸድቀው ብቻ ነው ዲስኤቢሊቲ የምናደርገው። አንዳንዱ ለምሳሌ የመኪና አደጋ ይደርሳቸዋል፣ እግራቸው ይሰበራል፣ ሕክምና ይደረግላቸዋል። ዲስኤቢሊቲ ክሌም ያደርጋሉ። የለም ቁጭ ብለህ ለመስራት ይችላል ብሎ ዶክተሩ ካዘዘ ቁጥሩ ቁጭ ብሎ መስራት ይኖርበታል። አንዳንዴ በባክ በጀርባችን በሽታ ቢኖረን መንቀሳቀስ የማንችልበት ከሆነ ቁጭ ብለን የምንሰራው፣ ቁጭ ለማለት የማንችል ከሆነ ደግሞ ቆመን የምንሰራው ሊል ይችላል። ስለዚህ ከዶክተሮች ጋር የተያያዘ ስለሆነ ሊትል ቢት ቴክኒካል ነው። የእኛ ማመልከት ብቻ ነው ያለብን። ካመለከትን በኋላ ይህን ያህል ታገኛለህ ወይም ደግሞ ይህን ያህል ስራ ትሰራለህ፣ ተመልሰህ ስራ መስራት አለብህ የሚለው ክርክር ይጀምራል ማለት ነው። የዲስኤቢሊቲ ጉዳይ ከስራ ብቻ ሳይሆን ከእድሜ ጋር የተያያዘ ነው። ለምሳሌ አንድ ግለሰብ 24 ከመሙላቱ በፊት ጉዳት ቢደርስበት ቢያንስ የአንድ አመት ተኩል ስራ በቀጥታ የሰራበት ማስረጃ መኖር አለበት። ለምሳሌ በስታንዳርዱ የወሰን እንደሆነ አንድ ግለሰብ ጥሩ በእድሜው ከሄደ በ18 አመት ይጨርሳል፣ ስራ ይቀጠራል። ስለዚህ 5 አመት 6 አመት ስራ ላይ ውሏል ማለት ነው። ግን 24 አመት ከመድረሱ ቢያንስ የአንድ አመት ተኩል የሰራበት ማስረጃ ማቅረብ አለበት። ሰልፍ ኢምፕሎይድም ቢሆን የሰራበት የታክስ ሪተርን ማስረጃው ይሆናል ማለት ነው። ሌላው ከ24 እስከ 31 አመት እድሜውን ነው የሚቆጥረው ያለው ማለት ነው ያለ ግለሰብ ዲስኤቢሊቲ ቢደርስበት ቢያንስ 3 አመት የሰራ መሆን አለበት። 3 አመት የሰራ መሆን አለበት። እንግዲህ 3 አመት ሰራ የሚባለው የራሳቸው ዴፊኒሽን አላቸው፣ ግን ኢንካም መኖር እንዳለበት ነው። ኢንካሙ ራሱ የሚወስነው ነገር አለ፣ ይወስኑላል ማለት ነው። ና ከ31 አመት በኋላ የደረሰ እንደሆነ ቢያንስ 5 አመት መስራት አለበት ይባል። እዚህ ጋ ነው ለብዙዎቻችን የሚያገለግል። ብዙዎቻችን ትልቅ ሁነን የመጣ ነው። ስለዚህ 20 አመታችን 25 አመታችን እኔ ራሴ 31 አመት ሆኜ ነው የመጣሁት። እዚህ መጥቼ ዘ ሴም ይር ዲስኤቢሊቲ ክሌም ባረግ አላገኘው። አብሶሉትሊ ነው ቢያንስ ከ31 አመት በላይ የሚሰራ ግለሰብ ቢያንስ 5 አመት መስራት ይኖርበታል። ለዚህ ነው አንዳንድ ኢትዮጵያኖች መጥተው 2 አመት ከሰሩ በኋላ 3 አመት ከሰሩ በኋላ ዲስኤቢሊቲ ይደርሳል፣ ዲስኤብልድ ይሆናሉ። በሚያመለክበት ጊዜ 5 ሳንቲም አያገኙም። የተነፈጋቸው ሰው ሁሉ አውቃለሁ። ምክንያቱም ሚኒማሙን ስላላሟሉ ነው። ሚኒማሙ እንግዲህ ለሁላችን ከእድሜያችን ጋር የተያያዘ ስለሆነ እድሜያችንን በማወቅ ለማወቅ እንችላለን። ለምሳሌ አንድ 42 አመቱ ግለሰብ ዲስኤቢሊቲ ቢደርስበት ቢያንስ 5 አመት መስራት ይኖርበታል። አንድ 50 አመቱ አሁን 50 አመቱ የሆነ ዲስኤቢሊቲ ቢደርስበት ቢያንስ 7 አመት መስራት አለበት። እንደሱ እያለ ዲፋይን ያደርጋል። እንግዲህ ሰራ የምንለው ደግሞ ከሚኒማም ሶሻል ሴኪሪቲ ስነግራችሁ ሚኒማም የሚባል ነገር ነበር፣ እሱንም ግምት ላይ ይውላል። ግን ዲቴይሉን ከሶሻል ሴኪሪቲ አድሚኒስትሬሽን ለማግኘት እንችላለን። ካመለከትን በኋላ ደግሞ ለምን እንዳልሰጡን ለምን እንደሰጡን ይነግሩናል። አፒል ፕሮሰስ አለው። ዲስኤቢሊቲ ሁልጊዜ አፒል ፕሮሰስ አለው። ምክንያቱም ዲስኤቢሊቲ ወዲያው አይሰራም፣ አንዳንዴ 6 ወር ነው የሚፈጀው። ስለዚህ ብዙ ጊዜ ስላለ ለመነጋገር እንችላለን ማለት ነው። ኤኒ ታይም ዲስኤቢሊቲ በምንፈልግበት ጊዜ ግን ማስረጃ በጽሁፍ መኖር አለበት። ማስረጃ በጽሁፍ ከሌለ ነው ማስረጃ የምንላቸው። ህጋዊ የሆነ ሶሻል ሴኪሪቲ መኖር አለበት። ህጋዊ የሆነ በርስ ሰርቲፊኬት መኖር አለበት። የእኛ እንኳን ብዙዎቻችን የለንም። በእኔ ጊዜ በርስ ሰርቲፊኬት የሚባልም ኢትዮጵያ አልነበረም። ስማችን፣ አድራሳችን፣ ፎናችን እንዲሁም ደግሞ ሜዲሲን የምንወስደው የነበረ ዲቴይልስ ያስፈልገናል። ዲቴይሉ ግን እኛ ለምንሰጠው ዶክተራችን ነው የሚሰጠው። ፕራይቬት ዶክተር ሄደን ከሆነ ፕራይቬት ዶክተሩ ይሰጠናል። ሌሎችም ማስረጃዎች አሉን የሚጠይቁን። ደግሞ ሰርተን እንደሆነ የW2 ኮፒ ያስፈልጋቸዋል፣ ታክስ ሪተርን ያስፈልጋቸዋል፣ 1099 ያስፈልጋቸዋል። እነዚህም በሙሉ ማስረጃዎች ከሰጠን በኋላ ነው ዲሴቢሊቲ የሚፈቅዱልን። ስለዚህ አንዳንድ ነገር በሚደርስባችሁ ጊዜ ባለሙያ ማነጋገር ነው። መጀመሪያ ዶክተራችሁ ታነጋግራላችሁ። ዶክተራችሁ የሚላችሁን ትሰሙና የሚልካችሁ ቦታ አለ፣ ትሄዳላችሁ። እዚያው ከሄዳችሁ በኋላ ደግሞ ማመልከቻው ምን ማስረጃ ማቅረብ እንዳለብን፣ ምን ዳኪሜንት ማቅረብ እንዳለብን በሙሉ ይነግሩናል። የሜዲካል ኮንዲሽናችንም ያው ዶክተራችን ይገልጽልናል ማለት ነው። በሱ ይሆናል ማለት ነው። አንዳንድ ጊዜ ዲስኤቢሊቲ አግኝተን ወደ ስራ ለመመለስ ትችላለህ ካለን ያስገድዱናል። እንዳ ያስገድዱን ግን ያው መከራከር እንችላለን ማለት ነው። እንግዲህ ዲስኤቢሊቲ የሚባለው የመንቀሳቀስ እድላችን፣ የመቀመጥ እድላችን፣ የማስታወስ እድላችን፣ የአንጎላችን ችግር እንዳይኖረው እነዚህን ነገሮች ያጠቃልላል። ብዙዎች ናቸው። አንዳንዱ የሚታዩ ጉዳቶች ናቸው። አንዳንዱ ደግሞ የማይታዩ ጉዳቶችም ሊኖሩ ይችላሉ። ለምሳሌ ሳይኮሎጂካል ፕሮብለምስ አይታዩም። ይሄ ሁሉ ነገር ግን በዶክተሮቹ በባለሙያዎቹ ይጣራልናል ማለት ነው። ድሮ የምንሰራውን ስራ ለመስራት እንችላለን ዲስብሊቲ ነው? ከድሮ የምንሰራው ሌላ ስራ፣ ምክንያቱም ዲስብሊቲ የሚሰጠን ድክመት አለው ወይም ደግሞ አቅም የለውም ተብሎ ስለሆነ ነው። ሌላ ስራ ስንሰራ እንችላለን። አዎ፣ ግን ከእነሱ ጋር በመነጋገር ሪኮመንድ የሚያደርጉት ነገሮች አሉ፣ ሪኮመንድ የማያደርጉት ነገሮችም አሉ። ለመወያየት እንችላለን ማለት ነው። እሺ፣ ዲስኤቢሊቲ አመልክተህ ነው የሚገኘው። የወረቀት ማመልከቻ አለው። የወረቀቱ ማመልከቻ እንዴት ነው የምናደርገው ብንል፣ ሜይል ለማድረግ ይቻላል። ሰርቲፋይድ ሜይል የሚልኩልናል። ኖርማል ሜይል ይሰጠናል ማለት ነው። ብዙውን ጊዜ ለምሳሌ ጃንዋሪ ማመልከቻው ብንሰጥ ወደ 6 ወር ገደማ ይፈጅዋል። የመጀመሪያው ቸካችን ጁላይ ሊሆን ይችላል ማለት ነው። ና አንድ ሃውስሆልድ ሜይን ታክስፔየሩ ዲስኤብልድ ቢሆን ባለቤቱ ለማግኘት ትችላለች ዲስኤቢሊቲ ማለት ነው። እሷ ዲስኤብል ሰጥ የስ ኤን ኖ 62 ዓመት ከሞላት ታገኛለች። ሌላው ግን የተወለዱ ልጆች ካሉ የእሷም የባሏም ወይም ደግሞ የባሏ ልጆች አንደር 18 ከሆኑ እና እነሱን የምትመግባቸው፣ የምታስተዳድራቸው፣ የምትቀልባቸው ከሆነች የስ ለማግኘት ትችላለች። ልጆቹም 18 እስኪሆናቸው ያገኛሉ። ዲስኤብል ከሆኑ ደግሞ እስከ 22 ዓመት እስኪሞላቸው ድረስ ያገኛሉ ማለት ነው። ይህ ሁሉ ልብ ዲቴይል ነው። ከሶሻል ሴኩሪቲ ጋር በመነጋገር የምናደርገው እንትን ነው። ዋው ሊደክመኝ ነው በመናገር ግን ትንሽ ስለቀሩኝ አይ ቲንክ ላገባድዳቸው። ሌላው ዲስኤቢሊቲ በምናደርግበት ጊዜ ክራይም ከፈጸምን፣ ፌለኒ ክራይም ከፈጸምን፣ እስር ቤት ከታሰን ዲስኤቢሊቲ ቶታል ያቆማል። ቢካውዝ ህገ ወጥ የሆነ ሰው ዲስኤቢሊቲ አያገኝም። ኮንቪክትድ ፌለን ሆነን ጥፋት ኑሮን ተፈርዶብን መንግስት ሳናስታውቅ ዲስኤቢሊቲ ያገኘ እንደሆነ ይመለሳል። ስለዚህ ክራይም በምናደርግበት ጊዜ የዲስኤቢሊቲው ድርጅት ማወቅ ይገባዋል። ከዚያ በኋላ ይነፈገናል ማለት ነው። ኢቭን ኮንቪክትን ባንሆን ፕሮቤሽን ማለት ሳንታሰር አንዳንድ ስራዎች በመስራት የአንድ አመት፣ የሁለት ወር፣ የስድስት ወር ፕሮቤሽን ከተሰጠን አይሰጥም፣ ወንጀል ነው። ስለዚህ ዲስኤቢሊቲውን ማስታወቅ ይኖርብናል ማለት ነው። ስለ ዲስኤቢሊቲ ያለኝ እንግዲህ እዚህ ጋር ያበቃል። ዛሬ በጣም ኳይት ነው ያለው ህዝቡ። አይ ቲንክ በዓል ስለሆነ ኢንጆይ እያደረገ ነው መሰለኝ፣ ይገባኛል። ግን ይሄ የቲኬ ሾው ዛሬ ባትሰሙት በሴሉላር ፎን ማንኛውም ጊዜ ልትሰሙት እንደምትችሉ ነው። 24 ሰዓት ነው የሚሰራው። የምትነካኩት ነገር የላችሁም። መስማት ይኖርባችኋል ግን እስቲ አሁን ሌላ ዘፈን ላዘፍንላችሁ መሰለኝ። ያ ሄሩትን አመጣታለሁ። ያው ነው አልመጣችም፣ እንደገና እንድትመጣ አረጋታለሁ። ሄር ዊ ጎ እንግዲህ የቲኬ ሾው እዚህ ጋር ትንሽ ዘፈን ጋብ ላድርገው። የቲኬ ሾው ቲኬት አሳትመናል፣ ቲኬት አሳትመናል። ቲኬቱ የሚሸጡ ሰዎች አንድ አምስት ሰዎች ፈልጋለሁ፣ ቮለንቲየርስ፣ በራሳችሁ ስም ሳልጠራ ማለት ነው። ስልክ ደውልኝና ቲኬቶቹ ስለታተሙ እሰጣችኋለሁ። እያንዳንዱ ቲኬት 10 ብር ነው። 10 ብር ለአንድ ሰው ብዙም አይመስለኝም። በዚህ ቲኬቱን ቁረጡ፣ ቆርጣችሁ ገቢው ለቲኬ ሸው ይሆናል። ቲኬ ሸው እንግዲህ ፕሮግራሙ ይቀጥላል። እንግዲህ አንዳንድ ሰዎች ምናልባት መርካቶና ኤልሳማርት ቲኬቶቹን አስቀምጣለሁ፣ ግን ከዚህ በፊት አስቀምጠን ብዙ የተሸጠ የለንም። ስለዚህ በግለሰቦች ቢሸጥ የተሻለ መስሎ ይታየኛል። እስቲ ዛሬ ቮለንተሮች፣ የቲኬ አድማጮች የሆናችሁ ብዙ ናችሁ፣ ደውሉኝና ወይም እኔ መጥቼ እሰጣችኋለሁ፣ ወይም ደግሞ አንድ ቦታ እንገናኛለን። ቁጥሬ ሁላችሁም ታውቁታላችሁ፣ 404-315-1010። እንደገና ደግመዋለሁ፣ 404-315-1010። ፕሮግራማችን እዚህ ጋር ያበቃል። በዚች ሙዚቃ እየተደሰታችሁ ትቆያላችሁ። እንኳን